ዛሬ ምሽት አብራችሁን ከቆያችሁ ቀጣዮቹ ጉዳዮች ይቀርባሉ።
ጠብቀንቡ ብቻ ይህንን ከምናደርግ ባለውለታ ሆኖ የሀገር ባለውለታ ሆኖ አባቶችን በቀን አንድ ምሳችን እንኳን ሼር በማድረግ ተብሎ ወደ ፉድ ባንክነት ዞሮ ምሳ ማብላት፣ አባቶችን መርዳት፣ በየቤቱ አስቤዛ ይዞ መጠየቅ በየወሩ ማለት ነው።
የሰማነው ኢዮብ አርጋውን ነው። አረጋውያንን ለማገዝ የተቋቋመ የኢትዮጵያ አባቶች በጎ አድራጎት ድርጅት መስራች ነው። ምሳሌ አባቴ ስለተሰኘው የድርጅቱ አዲስ ዘመቻ ቆየት ብሎ ያጫውተናል። ከዚህ በተጨማሪ ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራል። ንጉሥ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ኤደን ገረመው
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አምሽታችኋል? ዓለም አቀፍ የረድኤት ተቋማት ሩሲያ ዩክሬንን መውረሯን ተከትሎ የሚደረጉ ድጋፎች በሙሉ በአፍሪካና በመካከለኛው ምስራቅ እንዲሁም በሌሎች የዓለም ክፍሎች ያለውን አጣዳፊ የሰብአዊ ፍላጎት ላይ የተመጣጠነ ተደራሽነት እንዳይኖር አድርጓል አሉ። እጅግ የሰፋ የስደተኞች ቀውስ መኖሩንም የዓለም አቀፍ የረድኤት ተቋም የሆነው ሴቭ ዘ ቺልድረን ባለስልጣን አስታውቋል። በዋሽንግተን ዲሲ የሚገኘው የሰብአዊ ምላሽ ባልደረባ የሆኑት ግሪጎሪ ራም ለሴቭ ዘ ቺልድረንም ሆነ ለሌሎች መንግስታዊ ላልሆኑ ዓለም አቀፍ ተቋማት እንዲሁም ለመንግስታቱ ድርጅት ከዩናይትድ ስቴትስ መንግስት የሚመጣው የገንዘብ ድጋፍና ትብብር እጅግ ሰፊና ለየት ያለ መሆኑን ገልጸው ነገር ግን እጅግ ብዙ ቀውሶች እየተዘነጉ ነው ብለዋል። አያይዘውም በአሁን ሰዓት ዓለም በግጭት ባየር ንብረት ለውጥ እና በኮቪድ ውስጥ ጥናት ይሁንና ለሱዳን፣ ለምስራቃዊ ኮንጎ፣ የመንና በሳህል ቀጠናዎች ውስጥ ልክ በዩክሬን እንዳሉት ሁሉ በተመሳሳይ መልኩ ህጻናት እየተሰቃዩ ቢሆንም ትኩረቱን ግን ወደዚህ መመለስ አልተቻለም ብለዋል። 7 የፖሊስ አባላትና 4 ወታደሮች ማክሰኞ ዕለት በተደረጉ 2 የተለያዩ ጥቃቶች ኒጀርን ከቡርኪና ፋሶ እንዲሁም ከሊቢያ በሚያዋስነው ድንበር ላይ ተገደሉ። የኒጀር የሀገር ውስጥ ሚኒስቴር በሰሜናዊ የሀገሪቱ በርሃማ አካባቢ ባልታወቁ ታጣቂ ሽፍቶች ጥቃቱ መፈጸሙን አስታውቋል። ፔታኮሎ በተሰኘው አካባቢ ውስጥ 7 የፖሊስ ኃላፊዎች ሲሞቱ 10 ደግሞ ተጎድተዋል። በተመሳሳይ 4ቱም እጅግ አስጊ በሆነ ሁኔታ ውስጥ ይገኛሉ ሲል አጃንስ ፍራንስ ፕሬስ ዘግቧል። የአውሮፓ ህብረት መንግስታት ምንም እንኳን የተከለከለ ቢሆንም ለሩሲያ ባለፈው አመት 10 ሚሊዮን ዩሮ የሚያወጣ መሳሪያዎችን የላኩ ሲሆን ይህን የሽያጭ አማራጭ ክፍተት ማገዳቸውን አስታወቁ። የህብረቱ አባል ሀገራት ባለፈው አመት ለሩሲያ 42.3 ሚሊዮን ዶላር ዋጋ ያለው ጥይቶችን የሸጡ መሆኑን የአውሮፓ ህብረት ኮሚሽን የቅርብ ጊዜ መረጃዎች አመላክቷል። ባለፈው አመት የተደረገው ሽያጭም እንደ አውሮፓውያን አቆጣጠር በ2020 ከነበረው በ50% መጨመሩን ኮሚሽኑ አስታውቋል። የአውሮፓ ህብረት አባል ሀገራት እንደ አውሮፓውያን አቆጣጠር በሐምሌ 2014 ዓ.ም ሩሲያ በጉልበት ክሬሚያን የራሷ ሀገር ማድረጓን ተከትሎ መሳሪያ ሽያጭን የሚከለክል ውለታ መፈራረማቸው ይታወሳል። ይሁንና ባለፉት አመታት ፈረንሳይና ጀርመን የሩሲያ ከፍተኛ የመሳሪያ ሽያጭ አቅራቢዎች ሆነው ቆይተዋል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለቀደሙት ዜናዎች እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀደመው ዘገባ እንሻገር። በወጣትነቱ ያጣው አባቱን በመልካም ሁኔታ ለማሰብ የኢትዮጵያ አባቶች ቀን የተሰኘ ልዩ መርሃ ግብር የጀመረው ኢዮብ አርጋው ያጀምሮ አሁን ላይ ወደ በጎ አድራጎት ድርጅትነት አድጓል። ድርጅቱ በተለያዩ ምክንያቶች ለችግር የተጋለጡ አረጋውያንን ለመርዳት እየተንቀሳቀሰም ይገኛል። በቅርቡ ደግሞ ምሳሌ አባት የተሰኘ ዘመቻ ጀምሯል። ስለ ዘመቻውና ስለ ድርጅቱ እንቅስቃሴ የበለጠ ለማወቅ አመሻሹን ኢዮብን በስልክ መስመር አግኝተነዋል።
የኢትዮጵያ አባቶች ቀን በሚል ነበረ 2003 ላይ የተቋቋመው። በአባቴ ምክንያት ነበር ይህን ፕሮግራም የተጀመረው። ከዛ ደግሞ ወደ ሀገር ሲመጣ ደግሞ ተቀየረና ግንቦት 15 የአባቶች ቀን ይከበራል። በኢትዮጵያ ደረጃ እናከብራለን። ለ14ኛ አመት ነው እያከበርን ያለ ነው። አሁን ግንቦት 15 የሚከበርበትን ደግሞ የኢትዮጵያ አባቶች ቀን የበጎ አድራጎት ድርጅት ከዛ በኋላ ነው እሱም የተፈጠረው። እሱ የመጣው በየአመቱ ነበረ ግንቦት 15ን የአባቶች ቀን የምናከብረው የነበረው። ከዛ አመትን ጠብቀን ብቻ ይህንን ከምናደርግ ባለውለታ ሆኖ የሀገር ባለውለታ ሆኖ አባቶችን በቀን አንድ ምሳችን እንኳን ሼር በማድረግ ተብሎ ወደ ፉድ ባንክነት ዞሮ ምሳ ማብላት፣ አባቶች መርዳት፣ በየቤቱ አስቤዛ ይዞ መጠየቅ በየወሩ ማለት ነው። ከእኛም ከሌላ ሰዎች እያስተባበርን እንደዛ ማድረግ ጀመርን። ከሺ አሁን ከኮሮና በኋላ ነው ወደ ኤንጂኦ የዞረው ማለት ነው።
ዘለግ ያለ ጊዜ ነው። በ14 ዓመታት ውስጥ የተለያዩ ስራዎችን ስትሰሩ ቆይታችኋል። የዓመታቱን ጉዞ እስቲ ባጭሩ ንገረን። ከምን ተነሳችሁ? ምን ላይ ደረሳችሁ በአሁኑ ሰዓት?
እሺ፣ አሁን መጀመሪያ በፊት የነበረው እንዳልከው 10 አባቶች ለሀገር ባሉ ለታዩን አባቶች ይመረጣሉ። ለነሱ እውቅና መስጠት፣ ጋቢ ማልበስ፣ እግራቸውን ማጠብ፣ ለነሱ መመረቅ፣ ሀገርንም እንዲመርቁ ማድረግ ነበረ። ማለት ሁሉ ከነሱ እንዲማር ነበር። እንደዚህ እያደረግን 8 ዓመት ሙሉ ተጓዝነው። ከዛ ደግሞ 9 ክልል ላይ እየዞረ የክልል አባቶችም የተመረጡ ልክ እንደዚሁ የሚደረገው ስነ ስርዓት ይካሄድ ነበረ። በየክልሎች ላይም ማለት ነው። ከአዲስ አበባ ውጭ ወጥተን ባህር ዳር፣ አፋር፣ ሁሉም ጋር ማለት ነው። 9 ክልል ላይ አዳርሰናል የአባቶች ቀን እንዲከበር። አሁን በአፍሪካ ምስራቅ አፍሪካ ደረጃ ያሉት እንቅስቃሴ እያደረግን ነው። አሁን አገር ላይ ያለው አንዳንድ ችግሮች ሲፈጠር የቆሙ ከዛ በኋላ ደግሞ ወደ ኤንጆ ወደ ፉድ ባንኩ ደግሞ ሲመጣ በትልቁ ይዘን አሁን ሰው ምንድን ነው የሚያደርገው አስቤዛውም ሼር እንዲያደርገን እኛ ደግሞ ወደ ምግብ እየቀየን እነዚህ የሚረዱ አካላትን በየቤቱ ሄደው በየቤቱ እዛው ደግሞ በስሎ የሚሰጣቸው ደግሞ በስሎ የሚሰጣቸው መኖሪያ ቤት ያላቸው አስቤዛ እያደረግን ይህን ብናደርግ የነበረው እና አሁን በመሀል በቃ ከመንግስት ጋርም በመነጋገር ቦታ የሚፈቀድልን ምናምን ነበረ። አሁን ከለውጡ በኋላ ደግሞ ጭራሽ ሀሳቦቹ ወደ ሌላ መንገድ እየሄዱ ዝም ብለን በግል እያደረግን ያለ ነው።
እናንተ ወጣቶች ናችሁ፣ በእድሜ ከፍ ያሉትን አረጋውያንን በዚህ ሁኔታ ማገዛችሁ ያለው ጠቀሜታ ምንድን ነው ብላችሁ ታስባላችሁ?
እነዚህ አረጋኖች ማለት የአገር ባለውለታ ናቸው። የእውነትም ከሆነ ጥበቃም የሆኑ ፕሮፌሰርም የሆኑ አገርን እኛ አሁን እስካለንችበት ደረጃ እስክደርስ ጠብቆ ያቆዩልን ናቸው። እነሱ ጋር ሁሌ በትውልዱ እያዘኑ ይሄ ትውልድ እየተባለን ነው እኛ የሚያደግ ነው። ለምን ምንም አይነት ግብረ መልስ ከወጣቱም ስላላገኙ ማለት ነው። አሁን ግን በትንሽ እኛ ጋር ባየነው ነገር ምንድን ነው ምንም ይስሩ ምንም ያርጉ ምንም ጥሩ ይስሩ መጥፎም እዚህ ደርሰዋል እና ለእነሱ ባለን አጋጣሚ ሀሳባቸውን ሼር በማድረግ እነሱ ሬድን ቁጭ ብለን ታሪካቸውን በመስማት አሁን 2 ፕሮጀክት ፕሮግራማችንን ያሳለፍነው እንደውም ለእነሱ ጆሮ እንስጣቸው እስቲ ቁጭ ብሎ ታሪክን ለስማት እንዲሰራው እንዲያደረግኩኝ እንዲሆኝ የሚ ጆሮአችንን ብቻ እናውሳቸው ሌላው ቀርቶብን ማለት ነው ምንረዳቸውም እናደርጋላችሁ ቀርቶ ተብሎ ያንን ሙሉ አድርገናል። ግን ፋይዳው ብዙ ምንድን ነው? ተስፋ እንዲኖራቸው ማለት በቃ ሰው ያቀኛ ለካ እንደዚህ ያደረጉት ነገር ጥሩ እንዲሆን። አሁን ለወጣቱ ደግሞ ልክ መልካም ማድረግ ደግሞ ነገም እኛ ደግሞ የእነሱን ቦታ እንይዛለን። እግዚአብሔር እድሜ ከሰጠን እና ሲሰጠን ዳንስ በሰራ መልክ ሰው ሲያከብረን ሲያውቀን ሌላ የተሻለ ነገር ይፈጠራል በሚል ነው። እነሱ ላይ የሚያየነው ተስፋ በጣም ደስ የሚል ነው።
በየዓመቱ በተለያዩ መርሆች የተለያዩ የበጎ አድራጎት እንቅስቃሴዎችን ታደርጋላችሁ። ዘንድሮም እንግዲህ አንድ ዘመቻ ጀምራችኋል። የዘመቻውን ይዘትና ዓላማ እስቲ ባጭሩ ንገረን። ቀደም ብለህ በእርግጥ ነካክተኸዋል፣ አሁን ደግሞ አብራርተህ ንገረን እስቲ ምንድን ነው ዓላማውና ግቡ?
እሺ፣ አሁን ዘንድሮ ብቻ አይደለም፣ ቀደም ነው የተጀመረው። ምሳይል ለአባት የሚል ፕሮጀክት አለ እና በቀን እኛ 3 ጊዜ እንበላለን። አንዱን ደግሞ ተቸግሮ በየጎዳና ለሚዞሩ አባቶች ምሳችን ብናካፍል የሚል ዓላማ ነው ያለው። እሱ የምናደርገው ራሳችን ከምንሰራው ስራ ላይ አንዳንድ ምሳ ሼር በማድረግ ነው የተጀመረው። አሁን በቀን 100 ሰው እናበላለን። ምሳ እናበላ ለአንዱ ምሳ 65 ብር ነው። በኪካ ወይ ቃ ተደርጎ በጣም ተዘጋጅቶ ትኩስ ምግብ ነው በየቀኑ የሚበላው። አሁን 2 ወር ሆኗል። ልክ ጾሙ ሲገባ በቋሚነት ማለት እናደርጋለን። ቤተክርስቲያንም ላሉት እዚሁም ደግሞ እዛው እኔ ቢሮ በር ላይ ነው ይህን ነገር የምናከናውነው። በዓል ሲኖር ደግሞ እነሱም ወደ ማስፈሰግ አንዳንድ ነገር ጓደኞች ቅርብ ያሉትንም ነገር ቤተሰቦችንም እያስቸገረ በዓልን ደግሞ በማስፈሰግ ለሰውም ደግሞ ክፍት ለማድረግ አሁን በአሁኑ ግንቦት 15 የኢትዮጵያ አባቶች ቀን ይከበራል። እሱ የሚከበረው አሁን በሜቄዶኒያ ሲከበር የዛሬ ዓመት አሁን ሲከበር 200 ጋቢ ለአባቶች ብለን ነበረ። አሁን ደግሞ 1000 ጋቢ እና 1000 ምግብ ለአባቶች በአንድ ቀን ያንን ክንውን ለማድረግ ነው ዝግጅት ያደረግነው። ለዛም ይሄ የተለቀቀው እንጂ ይሄ በየቀኑ የምናደርጋቸው ነገሮች ናቸው።
ምን አይነት ተግዳሮቶች ገጠሟችሁ በእስካሁኑ ጉዟችሁ? በምን መልክስ ለመፍታት እየጣራችሁ ነው?
አሁን ያሉት ችግሮች ብዙ ችግሮቹ ከመንግስት ነው እኛ እየገጠመ አንደኛ ሀሳብም ራሱ ማለት እኛ የኢትዮጵያ ምግብ ባንክ ብለን ወይ ፉድ ባንክ ብለን ቦታ እንዲሰጠን ጠይቀናል። እንደገና ደግሞ ሌላ ስመጥቀስ እንትን ካልተባለ ቢጃይ ደግሞ እዛ ቦታ ላይ ሙሉ ኪችኑን እንሰራላቸዋለን ተባለ። በመኪና የሚንቀሳቀሱ አሁን ሸገር ዳቦ ተብሎ የተጀመረ ፕሮጀክት አለ። የኛ ፕሮጀክት ነበር ናምበርሳቶ ቢስላይ እነዛ ባሶቹ ላይ አገልግሎት መስጠቱ ባሶች ላይ ቺቺ ያደረግናቸው በየክፍለ ከተማው ለማድረግ እቅድ ይዘን ብዙ ነገር ሲያስብ ነበር። ከመንግስት ጋር እየሰራን ነበር። አሁን ሲመጡ ደግሞ ያለስ ነገር ቀይረው ከልክለው እነሱም እንዳንሰራ ተደረገን። ወደ ሸገር ዳቦ እንደገና እነሱ ወሰዱት። ህብረተሰቡ ላይ አዌርነስ መፍጠር ነው እንጂ ሰው የመርዳት ችግር የለበትም። ግን ኦርጋናይዝ ማድረግ ሰው ብቻ ነው የሚፈልገው። አሁን አዲስ አበባ ላይም ካለ ማለት ነው። ምግብ ባንክ የሚለውንም ደግሞ እነሱ ወሰዱት እና አሁን ደግሞ ወደ ክፍለ ከተማ ወሰዱ። ጥሩ ነው ማለት ሀሳቡንም ከከሌ ምናምን ተብሎ ማለት አሁን በፊትም ተረት ሲነገር አባባ ገብረአና እንዳሉት ይባላል። አሁን እንደዛ ክሬዲት ቢሰጡ ባሰጡ ችግር የለው። ዋና በእኛ ምክንያት ሆኖ የሆኑ ሰዎች እኛ 1000 ሰው ልናበላ ስንነት በመንግስት አቅም 20000 ሰው ማብላት ከቻሉ ተጠቃሚ ነን እኛ። ዞሮ ዞሮ የተቸገረው ሰው እንዲጠቀም ነው። ሌላ ምንም አላማ ስላሌለው ማለት ነው። እና ይሄ ችግሮች ሆኑብናል። አሁንም ድረስ ማለት ነው። አሁን በር ቢሮ በር ላይ ነው አሁንም ማበላው ቦታ ስለተከለከልን ማለት ነው። ጠዋት 4 ሰዓት ላይ ካርድ እንሰጣቸዋለን። ምሳ መብያ ካርድ አለች። እሱን ለታቸዋለን ይሄዳሉ። ልክ 6 ሰዓት ላይ መጥተው ያችን ካርድ እየሰጡ ምግብ ይወስዳሉ ማለት ነው። አሁን ቦታ ብትልም በሌላ ብቻ ችግር ነው እና ከእነሱ ጋር አሁን መቀራረብም ማንችልበት ደረጃ ላይ ስለደረሰ አሁን በራሳችን ከሚቀር በመሀል እኛ አለመግባባት የሚጎዳው ምስኪኑ ነው እና እሱን ትተን እኛ ከእነሱ ጋር መትቻለሁ። እንደገና ደግሞ በየቤተክርስቲያን የሚሄደውን ደግሞ በራሴ መኪና ይዤ ሂጄ እያደረኩ እዛ እየሰጠው መጣው ማለት ነው።
እንግዲህ በአሁኑ ጊዜ እየገጠማችሁ ካሉ ችግሮች መካከል ዋነኛው መሰል በጎ ተግባራትን የምትሰሩበት ቦታ ማጣታችሁ ነው ማለት ነው?
ቦታ ማጣት የምንሰራበት ቦታ ጊዜ እንኳን ማለት አሁን በቋሚነት ይቅርና አሁን ቢጃይ ሁሌ ሰፖርት ያደረገን ነበር እና አሁን ምን አሉ የሀሳቡ ትልቅ ስለሆነ አረጋንም መርዳት የኛም አላማ ስለሆነ እናንተ ምን አሉ ቦታ ያዙ፣ እኛ ቦታውን ራሳችን ገንብተን ኪችኑንም ራሳችን ሰርተን እስክትቋቋሙ ራሳችን አድርገን ከዛ በኋላ ከኛ ጋር ያለውን ነገር እንድጨርሱ እናደርጋለን ተባለ። ያንን ደብዳቤ ይዘን ሄደን በቃ በከንቲባም ቢሮም በምንም ሄደን አሁን እኛም ደግሞ መሰራው ስራ ከነሱ ጋር የሚቀራረብን ስላልሆነ በዛም እነሱ ማድረግ የሚፈልጓቸው ነገሮች አሉ፣ እንደዛም እንዳይሆን የምንፈልጋቸው እኛ ነገሮች አሉ። ቀጥ እንዴት ብለን ያው
እንግዲህ የከተማውን አስተዳደርን የሚመለከታቸው ወገኖችን ጠይቀን ደግሞ ምላሻቸውን በእነሱ በኩል ያለውን እይታም ደግሞ ለማካተት እንሞክራለን። እዮብ፣ በአመታት ውስጥ ይህንን ስራ ስትሰራ በርካታ ልብህ ውስጥ የቀሩ ክስተቶችን የተመለከትክ ይመስለኛል። የተወሰኑት የማትረሳቸው ጉዳዮች ምን ነበሩ?
እዚህ አሁን ማለት አሁን አንደኛ እኛ ጋር አሁን እዚህ የምንረዳቸው ሰዎች ኦፊሻሊ በቃ እርዱን ብሎ የወጡ ሰዎች ናቸው። እና አሁን በአሁኑ ሰዓት ደግሞ እዚህ አሁን አዲስ አበባ ላለ ችግሩ ምንድን ነው መሰለኝ ሲቪሎ ነው ኦፊሻሊ ወደ ልመና ያልወጡ ግን በጣም ተቸግሮ ያሉ ሰዎች አሉ። እና ድንገት እነሱ ጋር አሁን የበዓል ፕሮግራም አለ፣ በየበዓሉ በየቤቱ አስቤዛ እናደርጋለን። እና ስትሄድ በቃ እነሱ ልብስ ለብሰው ምናምን በሩን ዘግቶ ነው በበዓል የሚውሉት። አሁንም ትኩረት እንዲደረግ የምንፈልገው ምንድን ነው ኦፊሻሊ የወጡት ማንም ያደርጋል። እኛ ጋር ምሳ ባይበሉ ሌላ ቦታ ይበላሉ፣ እዛ ባይሉ ብዙ ቦታ አማራጮች አላቸው። እነዚህ ግን አሁን ተደብቀው እና ታፍነው ያሉት በየቤታቸው ደግሞ ለእነሱ መድረስ አሁን በምን አይነት መንገድ እንድረስ ብለን አዳዲስ ፕሮጀክቶች እየሰራ ነው። ለምን እነሱም የመረዳት ቤኑ እንዳይሰማቸው ግን መረዳት ግን ስለሚያስፈልጋቸው መኖር ስላለባቸው ነገርም ስለምታስፈልግ በምን ብዙ አይነት ክፍተቶች አሉ፣ ብዙ አይነት ችግሮችም አሉ። ማለት ማታም ናቸው ችግሮች ማለት ነው። ሰው የፈለገ ነገር የሚመጣ አንድ ቀን ወይም በቀን አንዴ ሳይመገብ የሚያድርባት ሀገር አይደለችም ነበረ በፊት እና አሁን ግን ያ ችግሮች በጣም በየቤቱ እነሱ በቃ መስራት የሚችሉ ሊሆን ይችላሉ መሯሯጥ የሚችሉ እነዚህ አይነት ሰዎች አሉ። እና ይህንን ነው የተመለከትኩት። የምትታዘበውም ያ ነው ማለት ከእነሱ ጋር ተጋፍቶ መብላት እያፈሩ ተደብቆ ሆኖ በስልክም እኔ ጋር ቢሮም ውስጥ እየገቡ እንደዚህ አይነት ችግሮች እኮ አሉብን ማለት ያው ፊት ለፊት እንደዚህ ማድረግ ስለማንፈልግ ነው ተብለው በብቻቸው እነሱን ጋር መነጥለን አሁን 13 የሚሆኑ ሰዎች አሉ። በቃ ስታያቸው ኖርማን ከኛ እኩል ለብሶ ምናምን የሚመጡ ሰዎች ማለት እና እነሳውን ዳይሬክት ውጭ አይቀበሉም። ቀጥታ ቢሮ ገብተው ቢሮ ነው መጥቶላቸው እዛ ይዘው የሚሄድ ይጓቸው።
እዮብ አርጋው የኢትዮጵያ አባቶች ቀን የበጎ አድራጎት ድርጅት መስራች እንዲሁም ደግሞ በተለያዩ የሰብአዊነት እንቅስቃሴዎችም ትታወቃለህ። አብረን ስላመሸ በእጅጉ እናመሰግናለን። መልካም ነገሮች እንዲገጥሙ እንመኝልሃለን። በእጅጉ አመሰግናለሁ።
በጣም አመሰግናለሁ።
Thank you. ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ወደ ባህር ከተማ እናቀናለን። ብዙም ባልተለመደ የስራ ዘርፍ ማህበረሰቡን እያገለገለች ያለች አንድ ወጣት እናስተዋውቃችኋለን። የሕክምና ባለሙያ መቤት ጥጋቡ ትባላለች። ፋኖስ የተሰኘ የቤት ለቤት የሕክምና አገልግሎት እየሰጠችም ትገኛለች። ከአስቴር ምስጋናው ጋር ያደረገችውን ቆይታ በመቀጠል እናቀርብላችኋለን።
እመቤት ጥጋቡ ትባላለች። በሙያዋ ነርስ ስትሆን በተለያዩ መንግስታዊና መንግስታዊ ባልሆኑ ተቋማት ከ13 ዓመት በላይ አገልግላለች።
የተማርኩት በቢኤስሲ ነርስ አርማ ዩኒቨርሲቲ ነው። ከተመረቅኩ በኋላ በመንግስት ተመድቤ ጂጂጋ የሚባል ሀገር ሶማሌ ክልል ሰርቻለሁ ለ3 ዓመት በኮሌጅ እና እንደዚሁም በሆስፒታል ላይ ሰርቻለሁ። ከዛ በኋላ ወደ ባህር ዳር መጥቼ የግል ኮሌጆች ላይ አስተምር ነበር። የተለያዩ የግል ኮሌጆች ላይ አስተምር ያለው በባህር ዳር ዩኒቨርሲቲ በኒትሪሽን ተመርቄ ያለው።
እመቤት ዛሬ በባህር ዳር ከተማ ባልተለመደ የስራ ዘርፍ ተሰማርታለች። ያም ፋኖስ የተሰኘ የቤት ለቤት የሕክምና መስጫ አገልግሎት ነው። ይህ ሀሳብ የመነጨበትን እለት ስታስታውስ
ነርሶችን ሳስተምር የነርሲንግ ኬር ላይ ሆም ኬር የሚላለ መጽሐፉ ላይ እና ለልጆቹ ቃል ገብቼላቸው ነበረ። ይህንን እንትን እኛ ራሳችን ከፍተን እንሰራዋለን ብያቸው ነበር። የምር ግን ይሆናል ብዬ አላሰብኩም። ያንን ቻወራ አንኩሽስ ነው ብዙም አስቤበት አልነበረ። ግን ፋይናሊ ደግሞ አዲስ አበባ ሄጄ ለሆነ የሆነ ስራ ሄጄ አዲስ አበባ የሆም ኬር የሚላየውን ልክ ያ ነገር መጣልኝ ማለት ነው።
እመቤት ደንበኛ ብዙ ባልተገኘበት ቤት ለቤት የሕክምና አገልግሎት ከ3 ዓመት በላይ ዘልቃለች። ሙያውን ስትጀምር ከንግድነቱ ይልቅ አገልግሎቱ ላይ ፍላጎቷ በመሆኑ ብዙ ውጣ ውረዶችን አሁንም እያየች እንደሆነ ትናገራለች።
ስለዚህ በሐኪም የታዘዘ ማንኛውንም መርፌ፣ ቁስል ማጠብና ማሸግ፣ የሽንት ቱቦ መቀየርና ማስገባት፣ በምግብ መርፌ ወይም ደግሞ በደም ስር የሚሰጡ ማንኛውም በሐኪም የታዘዙባቸው እነሱ የሚሆኑ ሐኪም ያዘዘውን በሐኪም ትእዛዝ አይተን እንሰራለን። ከዛ ባሻገር የደም ግፊት እንለካለን ሂደን የደምን የስኳር መጠን እንለካለን። መጨረሻ ደግሞ ካልተሳካም የግንዛትም አገልግሎት እንሰጣለን። ሌላው ግን ለየት ያደረገው አሁን በአሁነኛው ደግሞ በሰዎች ጥያቄ የቤተሰብን ተክቶ ማስታመም ሌሊትም እናድራለን። ሌሊት በጣም እንቅልፍ ሳይዛቸው ያድሩና ቀን ላይ ስራ መሄድ አይችሉም እነዛ ሰዎች። ስለዚህ አንዳንዶቹን ሌሊት እናድራለን። የምንነጋገርበት ደብተር አለን። በዛ ደብተር እየተጻጻፍን ይሄ ተሰጥቷል፣ የሚተካው ሌላ ነርስ ደግሞ ይህን አድርጌያለሁ ይላል። በዛ እየተግባባን እንደውም አሁን ለየት ብሎና ብዙ ሰው የወደደው ቤተሰብን ተክቶ ማስታመም በሆስፒታልም ነው። ሐኪሙ ከነርስ ጋር አንድ ሐኪም አንድ ነርስ እና አንድ ላብራቶሪ ሆኖ የሚሄድ ወደዛ ቤት። ከዛ የላብራቶሪ የሚያስፈልገው ከሆነ አሁን የፈጠርናቸው ትስስሮች አሉ። ለምሳሌ አትላስ ጋር ፈጥረናል። በሰው ኃይልም ማለት ነው የሚፈልጉትን ነገር በሽተኛው ወይም ደግሞ ቤት ሄደን ላብራቶሪ የሚያስፈልገው ከሆነ ሐኪም ያዛል፣ የላብ ባለሙያው ሳምፕል ይወስዳል፣ ነርሷ ደግሞ የደም ግፊት፣ የቫይታል ሳይን እንዳጠቃላይ ወይም ወሳኝ ምልክቶችን ትወስዳለች ማለት ነው።
እመቤት እንደምትለው ሰው በሰው ሰምተው የሚመጡ ተገልጋዮችም የሕክምና ስህተት ይፈጠር ይሆን ብለው ይሰጋሉ። ግን አገልግሎቱን እንዴት እንደሚሰጡ ታብራራለች።
እኛ ወደ ቤት ነው የምንሄደው። ወደ ቤት ስለምንሄድ ሌላ በሽተኛ የለም፣ ሌላ ታካሚ የለም። ሆስፒታል ላይ ብዙ ጊዜ ስህተት የሚፈጠረው ብዙ ታካሚ አለ። በብዙ ታካሚ ላይ አንድ ነርስ ወይ ሁለት ነርስ ነው የሚሆኑ። ስለዚህ ነው ሰው ስለሆኑ ነርሶቹም እንግዲህ ብዙ ሲደግሙ የመቀያየር ነገር ምናምን ሊፈጠር ይችላል። እኛ ጋር ግን አንድ ሰው እኛ ነን ወደ እነሱ የምንሄደው። ስለዚህ እንዳልኩሽ መጀመሪያ የሚታዘዘውን ጽሑፍ አይተን መድኃኒት የሚገዛ ከሆነ ገዝተን አብረን ነው ወደ ቤት ስንሄድ ማለት ነው። ስለዚህ ሌላ ነገር
ቀን ምን ያህል ሰው ታያላችሁ?
አሁን ብዙ ሰው የለንም፣ ግን እስከ 10
የሙኒ አገልግሎት ፈላጊው የሚያስበው ክፍያው ነው። እና የክፍያው ነገርስ እንዴት ነው አልኳት።
ስለ ቢዝነስ አይደው አውቀ ነው አይደለም የገባ ነው። አሁን ለመርፌ የምናስከፍለው 80 ብር ነው።
ለአንድ ቀን ነው ወይስ?
ለአንድ መርፌ ከፍተኛው 80 ብር ነው፣ ዝቅተኛው 50 ብር ነው። ያ ማለት ምንድነው? በጣም ቅርብ ከቢሮአችን በጣም ቅርብ ከሆኑ 50 ብርና ሌላ ደግሞ ተጨማሪ ለምሳሌ የሽንት ቱቦ የሚያስቀይሩ ከሆነ እዛው ሄደን ሁለት ነገር መንሰራ ከሆነ እንቀንሳለን።
የህክምና አገልግሎት ተጠቃሚ የሆኑት አቶ ላቀው ጌታነህ ምስክርነታቸውን ስለ ቤት ለቤት አገልግሎት ሰጪ ወጣቶች ሲገልጹ፣
ግልጋሎት ቤትሽ ውስጥ የምታገኙ አሁን በዚህ ደረጃ ሐኪም ቤት ሂጄ ልታክም ብዬ ብልን ቢያንስ 500-600 ብር ለትራንስፖርት ማዋጣ ነው። ሞክሬዋለሁ። የመኪና መክፈል ነበረብኝ። እዚህ ሴም ታይም የሚያወጡኝ የሚያወርዱኝ ልጆች በ200 ብር ነበር የሚያወጡኝ የሚያወርዱኝ። ቶታሊ ወደ 800 ብር ወጪ ነው ያወጣው በመጀመሪያ ጊዜ ለአንድ ቀን ማለት ነው። ስለዚህ ይሄ ከባድ ወጪ ነው። ያው እኔ ድጋፍ ስላለኝ ጭምር ነው ገንዘብ ማውጣት የቻልኩት። ሌላው ድሃው አይቻልም። ይሄ ፋኖስ ድርጅት ግን ቤት ለቤት እነዚህን ችግሮች አቃሉ የሚሰራ ስለሆነ በባህር ዳር ውስጥ ተጠቃሚ ብዙ ይሆናል የሚል ግምት አለኝ።
እመቤት በስሯ 10 ቋሚና 10 ደግሞ ሲፈለጉ የሚጠሩ የህክምና ባለሙያዎች አሏት። ከነዚህ ውስጥ አንዱ ላቀ ፋንታሁን ስለ ስራው ያለውን አመለካከት ሲገልጽ፣
በነርስ 16 ዓመት በመንግስት ጤና ጣቢያና በሆስፒታል ሰርቻለሁ። ለአንድ ዓመት ያክል በኤንጂኦ ሰርቻለሁ። ከዛም በኋላ ዲግሪ ኤችዩን ከተማርኩ በኋላ የኔ ስራ እድል አገኘሁት። ወደዚህ በባለሙያ ነበር የገባሁት። ከዛ በኋላ ግን አንዳንድ ነገሮችን ካየሁ በኋላ እስኪ በምንቤሩ አባልነት ስለሚፈቅድ በዛ መሰረት አሁን ኦልሞስት ወደዛ ደረጃ ላይ ያለሁት።
ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
አስቴርን ለቀደሞ ዘገባ እናመሰግናለን። ከኮቪድ-19 ወረርሽኝ መቀስቀስ በኋላ ለመጀመሪያ ጊዜ የእስልምና እምነት ተከታዮች ሰብሰብ ብለው የረመዳንን አፍጥር ስነ ስርዓት እየፈጸሙ ይገኛሉ። በዚህ በዋሽንግተን ዲሲ ስለነበረ አንድ ዝግጅት በቪኦኤ ዘጋቢዎች የተዘጋጀውን መሰናዶ ደረጀ ደስታ ያስደምጠናል።
በተወቅት ነው። በዚህ ዓመት የኮቪድ-19 ወረርሽኝ ከተከሰተ ወዲህ ሙስሊሞቹ ለመጀመሪያ ጊዜ በሙሉ የጉባኤ ጸሎት ተገኝተው ፀሐይ ለመጥለቅ ዝቅ ስትል ጾሙን የሚያፈጥሩበት ወቅት ነው። እዚህ ሜሪላንድ ሲልቨር ስፕሪንግ በኢንዶኔዥያን ዳያስፖራ አባላት በተቋቋመ ማዕከል ወይም ኢማም ሴንተር በሶስት ዓመት ጊዜ ውስጥ ለመጀመሪያ ጊዜ የተሰባሰቡ ሙስሊሞች ለጸሎት ለመጡ ሰዎች የሚያቀርቡት በቂ ምግብና መጠጥ መኖሩን ለማረጋገጥ ደፋ ቀና እያሉ ነው። በማዕከሉ የሚካሄደውን ኢፍጣር የሚያስተባብሩት ኢታ ሬይመንድ እንዲህ ይላሉ።
አስቸጋሪው ነገር ስንት ሰዎች እንደምናገኝ መገመቱ ነው። በቀደሙት 2 ዓመታት በኮቪድ ወረርሽኝ የተነሳ ሊመጡ በሚችሉ ሰዎች ቁጥር ተገድበን ነበር። ዛሬ ለኢፍጣርና ለተራው ሶላት የቻልነውን ያክል ሰው ሊኖረን ይችላል። ይሄ በጣም አክቶኛል።
ከወረርሽኙ በፊት ከነበሩት ዓመታት በተለየ መልኩ በዚህ ዓመት የሚደረገው የታራዊ ሶላት በሮመዳን ወራት በሙሉ ይካሄዳል። ማዕከሉ የሚያስተናግደው አርብ፣ ቅዳሜና እሁድ በጋራ የሚደረጉትን የኢፍጣር ስነ ስርዓቶች ብቻ ነው። ዘወትር ምሽቱን የሚካሄደው ጸሎቱ ብቻ ነው። በቀደሙት ዓመታት በድረገጽ ብቻ ተወስነው በአንድነት ለሚያፈጥሩት የእምነቱ ተከታዮች ይህ በራሱ ትልቅ ለውጥ ነው። ነቢል ሲራኑቢ የኢማም ሴንተር አባል ናቸው።
ሁሉም ሰው ጾሙን አብሮ ሲፈታ ማየቱ እጅግ ያስደስታል።
እዝራ ትሁድ ሌላው የማዕከሉ አባል ናቸው።
አሁን እዚህ መሆን ያስደስታል፣ ምክንያቱም አምና ኮቪድ ስለነበር የተራዊህ ሶላት አልነበረም።
ምንም እንኳ ማዕከሉ ዋሽንግተን ዲሲ አካባቢ ለሚገኙ የኢንዶኔዥያ ሙስሊሞች የተቋቋመ ቢሆንም የሮሞዳን ወቅት ስርዓቶች ለሁሉም ክፍት ናቸው። ይህ ለመጀመሪያ ጊዜ የኢንዶኔዥያን ምግብ የቀመሰችው ሶሪያዊ አሜሪካዊ ሳዊርንም ይጨምራል። እንዲህ ትላለች።
እንደ እውነቱ ከሆነ ከገበታው ብዙዎቹ ስጋ ያለባቸው የሩዝ ምግቦች ናቸው። የቤት ምግብ ይመስላሉ።
ሮሞዳን የእስልምና ሃይማኖት አስተምህሮ የሚጠናበትና ሱባም የሚገባበት ወቅት ነው። ለእነዚህ እንቅስቃሴዎች መስጊዱ የሚጠቀመው በኮቪድ ጊዜ ባዘጋጃቸው የድረገጽ አገልግሎቶች ነው። ኑሩ ፋጃር በማዕከሉ የሮሞዳን አስተባባሪ ናቸው።
It's kind of a hybrid now.
አሁን ሁለቱም የተደባለቀበት ነው። በስራ ቀን በጎ ፈቃደኞች ማግኘት ችግር ነው። ምክንያቱም ይሰራሉና። በርግጥ የሥራ ሰዓቱ ከኢፍጣር ሰዓቱ ጋር ተቀራራቢ ነው። ያ በመሆኑም በጎ ፈቃደኞች ሊሆኑ የሚችሉ ጥቂቶች ናቸው። ስለሆነም ይሄኛውን ዝግጅት በድረገጽ ማከናወናችንን ቀጥለናል።
ብዙዎቹ ኢንዶኔዥያን ሙስሊሞች የሚከተሉት የሰሜን አሜሪካ ፊክ ምክር ቤት የሚያወጣውን የጾም መርሃ ግብር ሲሆን ጾሙን የያዙት እንደ አውሮፓ አቆጣጠር ሚያዝያ 2 ሲሆን ለአንድ ወር የሚዘልቀው የኢድ አልፈጥር በዓል እንደ አውሮፓ አቆጣጠር ግንቦት 1 2022 ሊሆን እንደሚችልም ተገልጿል።
ደረጀና መሰግናለን። በመቀጠል የመጨረሻው መሰናዷችን ይደመጣል። ኤደን ገረመው አጠራጥር ያሉ ከመዝናኛው ዘርፍ የተገኙ ዜናዎችን ታሰማናለች።
በዚህ ሳምንት ውስጥ በአዲስ አበባ የሚገኘው የጣሊያን የባህል ማዕከል አጼ ቴዎድሮስ የተሰኘ የሙዚቃ ድግስ እያዘጋጀ መሆኑን አስታውቋል። የሙዚቃ ትዕይንቱ በታዋቂዋ የሙዚቃ ጸሐፊና የእንቅስቃሴ ሰው ትውልደ ኢትዮጵያዊቷ ጋብሪኤላ ጋርማንዴ የሚዘጋጅ ሲሆን ኢትዮጵያውያንና ጣሊያናውያን የሙዚቃ ሰዎች የተቀላቀሉበት ታላቅ ድግስ እንደሚሆን ተነግሯል። በቀጣዩ ሳምንት ማክሰኞ ምሽት የሚዘጋጅ መሆኑንም በአዲስ አበባ የሚገኘው የጣሊያን የባህል ማዕከል የፌስቡክ ገጽ አስታውቋል። አስረኛው የለዛ ሽልማት ውድድር ከሁለት ዓመታት በድጋሚ ተጀምሯል። የዝግጅቱ አስተባባሪዎችም ሰዎች ድምጽ እንዲሰጡ እያበረታቱ ይገኛሉ። የዘንድሮ የለዛ ውድድርም ሊጠናቀቅ የስድስት ቀናት እድሜ ይቀረዋል። በምርጥ የፊልም ዘርፍም ሊያት በአንድ ቀን፣ የጨዋ ልጅ፣ ወጣት በ97 እና ሌሎችም በአመቱ የተለቀቁ ፊልሞች ሲኖሩ በምርጥ ተዋናይና ተዋናይት፣ ምርጥ አልበም፣ ምርጥ ነጠላ ዘፈን፣ ምርጥ አዲስ ድምጻዊና ምርጥ የሙዚቃ ቪዲዮ እንዲሁም ደግሞ ተከታታይ የቴሌቪዥን ፊልም ተዋናይና ተዋናይት ዘርፎች ብዙ አርቲስቶች በምርጫው ላይ ተካተውበታል። ሀገር ዜናዎች ስንሻገር ሰኞ ዕለት ታዋቂው የፊልም አክተርና የኮሜዲ ባለሙያ ጊልበርት ጎትፍራይ በ67 ዓመቱ ማለፉን አሶሺየትድ ፕሬስ ዘግቧል። ጊልበርት ጎተርፊልድ በ67 ዓመቱ ሕይወቱ ማለፉን አሶሺየትድ ፕሬስ ዘግቧል። ጊልበርት በዩናይትድ ስቴትስ ኒውዮርክ ከተማ ተወልዶ ያደገ ሲሆን በቤቨርሊ ሂልስ ካፕ ከኤዲ መርፊ ጋር ተጫውቷል። ተዋናዩ ዘ ሃውስ ኦፍ ጋድ፣ ኬቲ ሚትስ ኤሊያንስ፣ ዘ ትሩዝ አባውት ሳንታ ክላውስ እንዲሁም በኮስቢ ሾው ፊልሞች ላይ የተወነ ሲሆን እንዲሁም ሌሎች እጅግ ብዙ የቴሌቪዥንና የሲኒማ ፊልሞችን ሰርቷል። ሻውና ሌላው በዚህ ሳምንት የተከናወነው የኪነ ጥበብ ክስተት ደግሞ ላይፍ ኦፍ ፓይ የተሰኘውና እንደ አውሮፓ አቆጣጠር በ2012 ዓ.ም በተለቀቀው ፊልም ላይ በመመርኮዝ የተሰራው ካብሪ ሙዚቃዊ ትዕይንት በለንደን የምርጥ ውርስ ስራ ዘርፍ ማሸነፉ ነው። በለንደን ሮያል አልበርት አዳራሽ በተካሄደው በዚሁ ስነስርዓት ላይ ኤዲ ሬድሜኒ በካባሬ ላይ ላሳየው ትዕይንት የምርጥ ተዋናይ ሽልማትን ተሸልሟል።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና ምስል ምህንድስናው ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።